ኢየሱስ ክርስቶስ ስም ሰላም ላችኋለሁ። እንዴት ሁላችኋል? ጌታ የተመሰገነ ይሁን። አሜን። ስለ ሁሉም ነገር ያምላካችን ስም ብሩክ ይሁን። መጽሐፍ ቅዱስ ሁላችንም ይዘናል ብዬ አስባለሁ። አንደኛ ነገስት ምዕራፍ 19 ላይ እናወጣለን። አንደኛ ነገስት ምዕራፍ 19 ላይ እናወጣለን። የምናገርበት አርዕስት አምላካዊ መልስ የሚል ነው። አምላካዊ መልስ። እስቲ ትንሽ ቁጭ ብድግ አድርገናችኋል፣ ግን አንድ ለጌታ ቃል ክብር ቆመን አንድ ላይ የጌታን ቃል እናነባዋለን። ምዕራፍ 19 አንደኛ ነገስት ላይ እናወጣለን። ከአንደኛ ሮሜ ምዕራፍ 11 አነብና አንደኛ ነገስትን አብረን እናነባለን። እንግዲህ እግዚአብሔር ሕዝቡን ጣላቸውን እላለሁ? አይደለም። እኔ ደግሞ እስራኤላዊና ከአብርሃም ዘር ከብንያም ወገን ነኝና እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም። መጽሐፍ ስለ ኤልያስ በተጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደሚከስ አታውቁምን? ጌታ ሆይ ነቢያትህን ገደሉ፣ መስዋዕቶችህንም መሠዊያዎችህንም አፈረሱ። እኔም ብቻዬን ቀረሁ፣ ነፍሴንም ይሸዋታል። ነገር ግን አምላካዊ መልስ ምን አለው? ለበዓል ያልሰገዱትን 7000 ሰዎች ለእኔ አስቀርቻለሁ። የጌታን ቃል እዚህ ላይ ያለውን አንድ ላይ እናነብና እንጸልያለን። አካብም ኤልያስ ይህን ሁሉ እንዳደረገ ነቢያትንም ሁሉ በሰይፍ እንደገደለ ለኤልዛቤል ነገራት። ኤልዛቤልም ነገ በዚህ ጊዜ ነፍስህን ከእነዚህ እንደ አንዲቱ ነፍስ ባላደርጋት አማልክት ይህን ያድርጉብኝ ይህንም ይጨምሩብኝ ብላ ወደ ኤልያስ መልእክተኛ ላከች። ኤልያስም ፈርቶ ተነሳ፣ ነፍሱንም ሊያድን ሄደ። በይሁዳም ወዳለው ወደ ቤርሳቤህ መጥቶ ብላቴናውን በዚያ ተወ። እርሱም አንድ ቀን የሚያህል መንገድ በምድረ በዳ ሄደ። መጥቶም ከክትክታ ዛፍ በታች ተቀመጠና ይበቃኛል፣ አሁንም አቤቱ እኔ ከአባቶች ያልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። በክትክታውም ዛፍ በታች ተጋደመ፣ እንቅልፍም አንቀላፋ። እነሆም መልአክ ዳሰሰውና ተነስተህ ብላ አለው። ሲመለከትም እነሆ በራሱ አጠገብ የተጋገረ እንጎቻና በማሰሮ ውሃ አገኘ። በላም ጠጣም፣ ተመልሶም ተኛ። የእግዚአብሔር መልአክ ደግሞ ሁለተኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለው። ተነስቶም በላ ጠጣም። በዚያም ምግብ ኃይል እስከ እግዚአብሔር ተራራ እስከ ኮሬብ ድረስ 40 ቀንና 40 ሌሊት ሄደ። እዚያም ወዳለ ዋሻ መጣ፣ በዚያም አደረ። እነሆም ኤልያስ ወይ በዚህ ምን ታደርጋለህ የሚል የእግዚአብሔር ቃል ወደ እርሱ መጣ። እርሱም ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ፣ የእስራኤል ልጆች ቃል ኪዳንህን ትተዋልና መሠዊያዎችንም አፍርሰዋልና ነቢያትህንም በሰይፍ ገለዋልና እኔም ብቻዬን ቀርቻለሁ፣ ነፍሴንም ሊወስዷት ይሻሉ አለ። እርሱም ውጣ፣ በተራራውም ላይ በእግዚአብሔር ፊት ቁም አለ። እነሆም እግዚአብሔር አለፈ፣ በእግዚአብሔርም ፊት ትልቅና ብርቱ ነፋስ ተራሮቹን ሰነጠቀ፣ አለቶቹንም ሰባበረ። እግዚአብሔር ግን በነፋሱ ውስጥ አልነበረም። ከነፋሱም በኋላ የምድር መናወጥ ሆነ፣ እግዚአብሔር ግን በምድር መናወጥ ውስጥ አልነበረም። ከምድር መናወጥ በኋላ እሳት ሆነ፣ እግዚአብሔር ግን በእሳት ውስጥ አልነበረም። ከእሳቱም በኋላ ትንሽ የዝምታ ድምፅ ሆነ። ኤልያስም ያን በሰማ ጊዜ ፊቱን በመጎናጸፊያው ሸፈነ፣ ወጥቶም በዋሻው ደጃፍ ቆመ። እነሆ ኤልያስ ሆይ በዚህ ምን ታደርጋለህ የሚል ድምፅ ወደ እርሱ መጣ። እርሱም ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ፣ የእስራኤል ልጆች ቃል ኪዳንን ትተዋልና መሠዊያዎችንም አፍርሰዋልና ነቢያትንም በሰይፍ ገለዋልና እኔም ብቻዬን ቀርቻለሁ፣ ነፍሴንም ሊወስዷት ይሻሉ አለ። እግዚአብሔርም አለው፣ ሂድ በመጣህበትም መንገድ በምድረ በዳ ወደ ደማስቆ ተመለስ። ከዚያም በደረስህ ጊዜ በሶርያ ላይ ንጉሥ ይሆን ዘንድ አዛሄልን ቅባው፣ በእስራኤልም ላይ ንጉሥ ይሆን ዘንድ የናሜሲን ልጅ ኢዩን ቅባው፣ በፋንታህም ነቢይ ይሆን ዘንድ የአቤልምሖላን ሰው የሳፋጥን ልጅ ኤልሳዕን ቅባው። ከአዛሄልም ሰይፍ ያመለጠውን ሁሉ ኢዩ ይገድለዋል፣ ከኢዩም ሰይፍ ያመለጠውን ሁሉ ኤልሳዕ ይገድለዋል። እኔም ከእስራኤል ጉልበታቸውን ለበዓል ያላንበረከኩትን ሁሉ በአፋቸውም ያልሳሙትን ሁሉ 7000 ሰዎች ለእኔ አስቀራለሁ። እስቲ እንጸልያለን። ጌታ እንዲያስተምረን እንዲናገረን እንጸልያለን። ሃሌሉያ። ጌታ በመካከላችን ነው፣ በአንድም በሌላም መንገድ እየተናገረን ነው። አሁንም ደግሞ በቃሉ እንዲናገረን እንጸልያለን። እስቲ አጭር ጸሎት። ሃሌሉያ። ጌታ ሆይ ጅጋር ገን እናመሰግናለን። ከፍ ከፍ እናደርጋለን። ክብር ምስጋና ሁሉ ላንተ እንሰጣለን። አንተ ታላቅ አምላክ ነህ። ዘላለማዊ አምላክ ነህ። የማትቀየር ሕያው የሆንክ አምላክ ነህ። ስለ ሁሉም ነገር ተመስገን። ዛሬም በመካከላችን እንደ ተስፋ ቃል ስላለህ ተመስገን። ጌታ ሆይ አሁንም ድምጽህን አሰማን። ጌታ ሆይ ለእያንዳንዳችን ድምጽህን አሰማን። በዚህ ሰዓት ጌታ ሆይ አንተ ተናገረን። በመካከላችን ተመላለስ። እየዳሰስከን እየነካህን እያናገርከን በመካከላችን ተመላለስ። የጠላትና የዲያብሎስ ሥራ ሁሉ በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። በናዝሬቱ በኢየሱስ ክርስቶስ ስም ስፍራውን አካባቢውን ሁሉ ለቆ እንዲሄድ በስልጣን እናዛለን። በጌታ በኢየሱስ ክርስቶስ ስም በቃል ላይ የሚነሳ በአንተ ሐሳብ ላይ የሚነሳ የክፉ ሐሳብ ሁሉ የፈረሰ ይሁን። ጆሮአችን የተከፈተ ይሁን። ልባችን ለአንተ የተከፈተ ይሁን። ጌታ ሆይ እኔም እንደሚገባኝ እንድናገር እርዳኝ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ክቡር ስም አሜን አሜን። ጌታ አምላካችን ስሙ የተባረከ ይሁን። ሮሜ ላይ ያነበብኩት ሐዋርያው ጳውሎስ በሮሜው መልእክቱ ላይ ይህንን ሐሳብ እዚህ አንደኛ ነገሥት ላይ ያለውን ሐሳብ ወስዶ ስለ እስራኤል መዳን ጉዳይ እያነጻጸረ ሲናገር ያለውን ነው እና በዛ ላይ ያለውን ቃል ወስጃለሁ፣ አምላካዊ መልስ የሚለውን። ምክንያቱም ኤልያስ በትልቅ ጥያቄ ውስጥ በነበረ ጊዜ፣ በተቸገረና ግራ በተጋባበት ጊዜ የእግዚአብሔር መልስ መጥቶለት ነበረ። ከሰማይ የሆነ ከእግዚአብሔር የአምላክ መልስ መጥቶለት ነበረ። ሰው ሲባል በጥያቄ የተሞላ ነው። ሰው አማኝም ሆነ አማኝ ያልሆነ ጥያቄ አለው። የጥያቄው አይነቱ ብዛቱ ይለያይ እንጂ ሰው ሁሉ ጥያቄ አለው። እናንተ ውስጥ አሁን እያንዳንዳችን ውስጥ ጥያቄ አለ። እድሜ አይለየውም። የእውቀት መጠኑ አይለያየውም። የተማረ ያልተማረ፣ ሀብታም ድሃ፣ ጥቁር ነጭ፣ ሰው ግን ጥያቄ አለው። መጠኑ ይብዛ አይነቱ ይለያይ እንጂ መንፈሳዊ ቢሆንም መንፈሳዊ ባይሆንም ጥያቄ አለው። ልጆች ጥያቄ አላቸው። ልጆቻችን ጥያቄ አላቸው። አንዳንዴ ትዝ ይለኝ ነበረ፣ ይህንን ሳስብ ከልጆቻችን ጋር ያሳለፍናቸው ነገሮች ትዝ ይሉኝ ነበረ። አንዳንዴ የማይመለስ ከባድ ጥያቄ ይጠይቃሉ ልጆች። በተለይ ደግሞ መንፈሳዊ ነገር እያጠናን አብረን የእግዚአብሔርን ቃል አብረን እያጠናን ከዛ ጋር በተያያዘ እኔ ልመልሰው ማልችለው ከባድ ጥያቄ ይጠይቃሉ። በተለይ ልጆች ሆነው አሁን ትንሽ ተለቅ ያሉ ጀንትል የሆነ ባህሪ ያመጡ ይመስላሉ። ሁሉን ነገር ወደ ውስጣቸው ይዙታል። ራሳቸው ትርጉም እየሰጡ የሚቀጥሉ ይመስለኛል። በፊት ግን ልጆች በሆኑ ጊዜ ያልገባቸው ወዲያውኑ ይጠይቃሉ። በተለይ ትዝ ያለኝ ጥያቄ ምን መሰላችሁ? ሉቃስ ሲጠይቅ፣ ሉቃስ እኔ ባባ እኔ የማይታይ እግዚአብሔር አልፈልግም አለኝ። አንድ ቀን ገብታቸው እግዚአብሔር ኢየሱስ እያለን እናወራለን። እሱ በቃ አባቱን እንደሚያየው እናቱን እንደሚያያት እህቶቹን እንደሚያያቸው እሱም እዛ ጋር ማየት ፈለገ። ለጊዜው ለእርሱ ትክክለኛ ጥያቄ ነው። በአግባቡ መመለስ አለበት። በዛ ሰዓት አይ እንደዚህ ባካ አይጠየቅም አይባልም። ይባላል እንዴ? እኛም በጊዜው በተረዳ ነው መጠን ለማስረዳት ሞከርን። እህቱም ታላቅ እህቱም ይኸውልህ ሉቃስ እግዚአብሔር እኮ መንፈስ ነው፣ እንደ ተማረች ነው እንግዲህ እግዚአብሔር እኮ መንፈስ ነው እያለች ልታስረዳው ብዙ ሞከረች። ግን የሚገርማችሁ ነገር በሌሊት አንድ ነገር ሆነ። ጠዋት እርሱ ሳይሆን እህቱ ስጦታ፣ ታላቅ እህቱ እየተገረመች መጣችና ሌሊት ጌታ ኢየሱስን አየሁት አለችን። እንዴት እኛ ክዋልን? እኔም አሰገም ክዋ ድንግጣልን። ምን ማለትሽ ነው? እንዴት አየሽው? ሌሊት በተኛሁበት መጥቶ ቆይቷል። ይሄ ታሪክ ልጅ ሆና ነው። ይገርማችኋል፣ ልጅ ሆና ነው በተኛሁበት መጥቶ እንዲህ ዳሰስ ዳሰስ አረገኝና ሄደ አለች። እንዴ እኛ ተያየን፣ እኔ እናሰጌ ተያየን። ይገርማል። ተደነቅን፣ ምንም ለማለት ተቸገርን። እግዚአብሔር ያንን ነገር አያረግም ማለት ይቻላል? አይቻልም። ማን ይከለክለዋል እንደዛ ቢያደርግ? መጥቶ በተኛውበት ዳሰስ ዳሰስ አረገኝና ሄደ አለች። እኔ አምላካዊ መልስ አልኩት። ጥያቄ ነበራቸው ልጆቹ። ጥያቄ አላቸው። ይጠይቁ ጥያቄ ነው። የእግዚአብሔርን ቃል እናጠና ብለን ቁጭ ብለን እናጠናለን እንነጋገራለን። ግን ከዛ ከምንነጋገረው ነገር ያለፈ ይፈልጋሉ። አንድ ነገር የምንነጋገርበትን እርግጠኛ የሚያደርጋቸው ውስጣቸው ሙሉ የሚያደርገው ነገር ይፈልጋሉ። ጥያቄ ነበራቸው። ሰው ሲያስረዳቸው አልሞላም ነገሩ እርግጠኛ እንዲሆኑ አላደረጋቸው። ሌላ ተጨማሪ መልስ ይፈልጉ ነበር። ሰው ጥያቄ አለው። ስለልጆቻችን ስንዳስብ በተለይ ሉቃስን ነው ብዙ ማስበው። ምክንያቱም ብዙ ከባድ ጥያቄ ይጠይቀን ነበርና። እና አንድ ከዚህ በፊት ተናገርኩት ይመስለኛል ለጥቂት ሰዎች ምን አለን ስለ ቀዶ ሕክምና አሰብ አረገና ሰው በልቡ ነው የሚያምነው የሚለው ነገር አሰብ አረገና እንግዲህ ሰው በልቡ ነው የሚያምነው አይደለ? አዎ። ይሄን አሰግን የጠየቃት በጣም ከብዷ ተገርማ ራሱ ነው የመለሰው ተመልሶ ጥያቄውንና ምን ያላት እና ሁለት ሰዎች አሉ። አንደኛው ሰው በልብ መምስጥ አለ ልቡ መቀየር አለበት በቃ በቀዶ ጥገና ወጥቶ ሌላ ልብ ሊገባለት ይገባል አለ። እሺ ከዛስ? እና ሞተ አማኝ ነበር ይሄ ሰው ሞተ ማለት አማኝ ነበር ታሟል ልብ ቀዶ ጥገና መቀየር አለበት ደሞ የማያምን ሰው በአደጋ ሞተ በአደጋ ቶሎ ያ ልቡ ወጣና መጣና ተቀየረለት። ያኛው ሰውዬ አያምንም በአደጋ የሞተው አያምንም እና እዚህ ጋር የማያምን ልብ ለሚያምነው ሰው ልብ ተቀየረ። ይሄ ሰውዬ አሁን አማኝ ነው ወይስ አያምንም? መልሱን መልሱ እስቲ። ይሄ ሰው አሁን ያምናል ወይስ አያምንም? አዎ በጊዜው ከባድ ጥያቄ ነው። በልጅ ውስጥ ግን ስለ ቀዶ ጥገና ስለ መጽሐፍ ቅዱስም ተማረ። እምነት በልብ ነው በልብ ማመን ነው ተብሏል። ኦኬ እሺ። እዚህ ጋር ደግሞ ወደ ሳይንሱ መጣና የቀዶ ጥገና ህክምና ሲካሄድ አየ። ኦኬ ኦኬ። አተከታተለና መጨረሻል እንዴት አዲያ የእምነትስ ጉዳይ እንዴት ነው የሚሆነው አለ። ለሱ ጥያቄ ነው መመለስ አለበት። ያንን ነገር ራሱ ነው የመለሰው። ሰው ጥያቄ አለው። ትንሽም ይሁን ትልቅም ጥያቄ አለው። ኤልያስ በመጽሐፍ ቅዱሳችን ስንመለከት ከነቢያቶች መካከለ የተለየ ነብይ ነው። እግዚአብሔር በተለየ መንገድ የተጠቀመበት ነብይ ነው። ባስደናቂ መንገድ የተጠቀመበት ነብይ ነው። የህይወት ልምምዱ አስገራሚ ነው። ድንገት በምዕራፍ 17 አንደኛ ነገስት ላይ ስትመለከቱ ድንገት በታሪክ መካከለ ሲገባ እናያለን። ዘር ሐረጉ ሳይጻፍ አስቀድሞ ድንገት በምዕራፍ 17 ላይ አንደኛ ነገስት ስትመለከቱ አካብ በነገሰበት ዘመን አካብ ከመጣበት ጊዜ ጀምሮ እስራኤልን እግዚአብሔር በማይወደው መስመር አስኪዶ ነበር። በምድሪቷ ላይ ጣዖትን አምጥቶ በዓል እንዲሰገድለት አድርጎ መሠዊያ እንዲፈርስ ሆኖ ህዝቡ ስቶ ነበር። በዚያን ጊዜ እግዚአብሔር ላከውና ኤልያስ ወደ አካብ መጣና ከአፌ ቃል ከመጣ በቀር በሚመጡት አመታቶች በምድሪቱ ላይ ዝናብ አይመጣም ብሎ የፍርድን ቃል ተናግሮ ሄደ። ለሶስት አመት ተኩል ተደብቆ ከረመ። እግዚአብሔር በሌላ ቦታ አስቀመጠው። 3 አመት ተኩል በመድሪቷ ላይ ድርቅ ነበር ችግር ነበር እና ከ3 አመት ተኩል በኋላ ከተገለጠ በኋላ በኤልያስ ህይወት አስደናቂ ነገር ነው የሆነው። ኤልያስ የእግዚአብሔርን ድምጽ በመለየት እግዚአብሔር በዋሻው ተሸሸግ ሲለው ሄዶ ይሸሸጋል። ቁራዎች ይመግቡሃል ሲለው ያምንና ቁራዎች ይመግቡት ነበር። ደሞ ተገለጥ ሲባል አሁን ለአካብ ተገለጠ። የመገለጥ ሰዓት ነው። 3 አመት ተኩል ቆይቶ አሁን የመገለጥ ሰዓት ነው። አሁን ሂድና ንጉሱን አናግረው መልእክት እግዚአብሔር የሰጠውና ንጉሱን አናግረው ሲለው ይወጣና ያናግራል። መልእክት ይሰጣል። ከዛ በኋላ 450 ነቢያት በመድሪቱ ላይ ህዝቡን ያሳቱ የሐሰተኛ ነቢያቶችን እስከ መበቀል ድረስ 450 ነቢያት ይታያችሁ። አንድ ነቢይ እሱ ነው በዚያን ጊዜ እግዚአብሔርን እየታዘዘ ያለው እና ተወራርዶ በእግዚአብሔር ፊት ታሪኩን ስለምታቁት ፈጠን ልበል። ተወራርዶ በእግዚአብሔር ፊት 450 ነቢያት እንዲታረዱ ያደረገ ሰው ነው። በሌሎቹ ነቢያት ታሪክ ይሄ አይታይም። ይሄ ከመሆኑ በፊት እነዚህ ነቢያቶች ከመታረዳቸው በፊት
ተወራርዶ መስዋዕት ሰውተው ሁለቱም እርሱ ሲጸልይ እሳት ከሰማይ ወረደ መስዋዕቱን በላ እሳቱን ላሰ መጽሐፍ ቅዱስ እንደሚናገር እንግዲህ ይሄ ምዕራፍ 18 ላይ የምታዩት ታሪክ ነው የምታቆት ነው እና በሌሎች ነቢያት ላይ ስናይ ትልልቅ ነቢያቶች አሉ ነገር ግን እንዲህ እሳት እስኪወርድ ድረስ ያገለገለ ከሰማይ የመጣ እሳት በሌሎች አገልግሎት አይታይም ለየት ያለ አገልጋይ ነበር ለየት ያለ ከዚህ ተነሳ አዲስ ኪዳን ላይ መጽሐፍ ቅዱስ ከመያነሳው ያዕቆብ መልእክት ላይ ስንመለ ኤልያስ እንደኛው ምን ነበር ይላል አው ሌላ መልአክ አርጋችሁ እንዳታስቡት የተለየ አገልግሎት ስለአገለገለ እኮ ነው ከሌሎቹ ለየት ያለ አገልግሎት እግዚአብሔር በተለየ መንገድ ስለተገለጠበት ነው እና እንደኛው ሰው ነበር ግን ሲጸልይ እግዚአብሔር በተለየ መንገድ ነው የሰማው ሲጸልይ ሰማይ ተዘጋ ሲጸልይ ሰማይ ተከፈተ የእርሱ አገልግሎት ምድሪቱን ላይ ሁሉ ተጽኖ የሚያመጣ ነበር የእሱ አገልግሎት የምድሪቱ እንዴ በዛ አካባቢ ያሉትን ሰዎች ዝግት ያረጋባቸዋል ክፍት ያረጋላቸዋል የእሱ አገልግሎት በጣም ጠንካራ አገልግሎት ነበር እና እነዚህ ነቢያቶች ተበቅሎ 450 ነቢያቶች ከመጡ በኋላ ግን ያልጠበቀው ነገር ሀብን አረገ አንድ ትልቅ ማስፈራሪያ መጣበት አንድ ትልቅ ማስፈራሪያ ከመጡት ከነቢያቶች ከ400ቹ ነፍስ 50 ነቢያቶች መካከል እንደ አንዳቸው ነው የምትሆነው ተባለ ትሞታለህ ተባለ 450 ነቢያትን ሳይፈራ በእነሱ ፊት በህዝቡ ፊት ቆሞ በሁለት ልብ እስከ መቼ ታነክሳላችሁ እግዚአብሔርን የምታመልኩን አምልኩ እግዚአብሔርን መልካም መስሎ ባይታችሁ ተውት ግን ዛሬ ይታያል ነቢያቶች አስር ነቢያቶችም ይምጡ ይሰው እኔም ደግሞ ሰዋለሁ እግዚአብሔር አምላክ ነው ወይስ አይደለም ይታያል ብሎ ተወራረደው ሰው ከዛም ደግሞ ተወራርዶ ውጤቱ የታየ ይሄ ኤልያስ የእግዚአብሔር ክብር ተገልጦ 450 ነቢያቶችን እንደዛ ያደረገ ያስፈረደባቸው ይሄ ነቢይ ግን ብዙ ሳይቆይ በመድሪቱ ላይ ሁሉ ዝናብ መጥቶ ብዙ ሳይቆይ ግን የዛቻ መልእክት መጣበት በኤልዛቤል የዛቻ መልእክት እኔ እምላለሁ ብላ ነው የተናገረችው በዛ ሰዓት ላይ እንዲህ ይላል አካብም ኤልያስ ይህን ሁሉ እንዳደረገ ነቢያትንም ሁሉ በሰይፍ እንደገደለ ለኤልዛቤል ነገራት ኤልዛቤልም ነገ በዚህ ጊዜ ነፍስን ከነዚህ እንደ አንዲቱ ነፍስ ባላደርጋት አማልክትን ያድርጉብኝ ይህን ይጨምሩብኝ ብላ ወደ ኤልያስ መልእክተኛ ላከች ምጭት መልእክተኛ ነው የመጣው መልእክትን የመጣው የማስፈራሪያ መልእክትን የመጣው ያ ግን ኤልያስን ድራሹን አጠፋው ስንመለከት ተስፋ አስቆረጠው ነገሩን ሁሉ ጭልም አደረገበት ያ ሁሉ አስቀድሞ እግዚአብሔርን እየሰማ አሁን ሄደ ለአካብ ንገረው ምድሪቷ ላይ ዝናብ አልሰጥም ይሄድና ይናገር ነበር አሁን ደግሞ ተገለጠለት ነቢያቶቹ ይምጡ አንተ ደግሞ ውጣ እኔ ክብሬን እገልጣለሁ አምላክ ሞሬን አሳያለሁ ሂድና ተገናኘው ሄዶ ይናገር ነበር አሁን ግን ጠላት ነው የተናገረው አሁን ግን እግዚአብሔር አይደለም አሁን ግን ጠላት አስፈራራው ትሞታታለ ሲባል ይሄንን ቃል ሰማና ፈራ ደነገጠ መግቢያ መውጫ አጣ ከዛ የእግዚአብሔር ቃል እዚህ ቦታ ላይ ስንም ኤልያስም ፈርቶ ተነሳ ነፍሱን ሊያድን ሄደ ይላል እግዚአብሔር ቃል ፈርቶ ተነሳ ነፍሱን ሊያድን ሄደ እና በጣም ባዲ ሆነ ፍርሃት ውስጥ እንደገባ አስባሉ ይሄን የሚያክል ትልቅ ነቢይ ይሄን የሚያክል የእግዚአብሔር ሰው ይሄን የሚያክል የእግዚአብሔር ክብር የተገለጠበት ሰው ሳስበው ምን አይነት ፍርሃት ውስጥ ነው የገባው ተስፋው ቁርጥ ብሎ እስከ ሞት ድረስ በቃ ጌታ ሆይ እኔ በሰው እጅ ከመሞት አንተ ግደለኝ ነው የሚል ያለው መጀመሪያ ጥያቄው ምንድነው የዚህ ሰው ጥያቄ በቃ ተስፋው ቆርጧል ስለዚህ ምንድነው እግዚአብሔርን ያለው ሄደና ቁጥር 1 ላይ ይበቃኛል አሁንም አቤቱ እኔ ከአባቶች አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ ይላል ማንን እግዚአብሔር ለመነው ትሞታለህ ነው የተባለው አሁን የሞት ድምጽ ነው ያለው ውስጥ አሁን ትሞታለህ እነሱን አስፈረደህባቸው የትም አታመልጥም ትሞታታለህ ነው የተባለው
እና በመታመልከው አምላኳ ነው የማለችው። አምላኬ ይሄን ያርግብኝ እንደዚህ ባይሆን ያለችው የማለችው በሱ ያ ነገር ውስጡ ገብቷል። ያ ውስጡ ገብቶ የነበረውን ያንን ከእግዚአብሔር ጋር የሰራውን ነገር ሁሉ ስኪራስ አስደርሶት ትልቅ ፍርሃት ውስጥ ገብቷል። ከዚህ ተነሳ ጌታዬ ነው በቃኛል በቃኝ ካባቶች ያልበልጥም ነፍሴን ወሰደው ብሎ ለመነ ይላል። ይህ አንዱ የኤልያስ ጥያቄ ነው። ሁለተኛው ጥያቄው የነበረው እዚሁ ሐሳቡ ስንመለከት የእስራኤል ልጆች ቃል ኪዳንን ተተዋል። አይ ደግሞ ህዝቡን ነው ህዝቡን ምን ይላቸዋል ለእግዚአብሔር ሲነግረው በዚህ ታሪክ ውስጥ ባነበብነው ውስጥ ያለው ህዝቡ ቃል ኪዳንን ተተዋል መሰዊያዎችንም አፍርሰውታል አምልኮ አቋርጠዋል። እኔ ደግሞ ለእግዚአብሔር ቀንቻለሁ ግን በመካከል ይሄ ነገር ገጠመኝ። ይሄ ሁለተኛ ጥያቄ ነው። ሶስተኛው አሁን እንዳልኩት እኔ ብቻዬን ቀርቻለሁ ነቢያቶች ሁሉ አልቀዋል። በዚያ ዘመን ነቢያቶች ሁሉ አልቀው ነበር ሞተው ነበር። ምክንያቱም ኤልዛቤል ታስጨርሳቸው ነበር። እግዚአብሔርን መሰዊያ ማፍረስ አገልጋዮቹን ማጥፋት የዛን ጊዜ ተግባር ነበር። ለኤልያስ ያለበት ዘመን እጅግ በጣም ከባድ ዘመን ነበር። ይሄ ሰው ሊመልስለት የሚችለው መልስ አልነበረም። ሰው አይመልስለትም ነበር። የግድ የእግዚአብሔር መልስ ያስፈልገው ነበር። መጽሐፍ ቅዱስ ለዚህ ነው አምላካዊ መልስ እንደመጣለት የሚናገረው በአዲስ ኪዳን። አምላካዊ መልስ መጣለት። የአምላክ መልስ ሲመጣልን ወንድሞቼና እህቶቼ የአምላክ መልስ ሲመጣልን ሰዎች ከሚሰጡን መልስ የተለየ ነው። የአምላክ መልስ ሲመጣልን በጥያቄዎቻችን ላይ የሞተው ነገራችን ህይወት ያገኛል። የወደቀው ነገራችን ይነሳል። የጨለመብን ነገር ብርሃን ውስጥ ይገባልናል። ደከምንበት ነገር ጉልበትን እናገኛለን። የአምላክ መልስ ሲመጣ የጌታ ቃል ሲመጣ ጌታ ራሱ በነገሮቻችን ላይ ቃል ሲልክ የጌታ ቃል ህይወትን የመስጠት ስልጣን ስላለው ጌታ አምላካዊ መልሱን ሲልክላችሁ ነገሩ ይለወጣል። ነገሩ ይስተካከላል። የተናወጠው ነገር ሁሉ ይረጋጋል። እግዚአብሔር ቃል ሲናገር እዚህ ላይ ቁጥር 15 ላይ ስትመለከቱ እግዚአብሔር ቀደም እንዳነበብነው ጌታ በተለየ መንገድ ነበር ኤልያስን ትሪት የሚያደርገው። ስትመለከቱ ክትክታው ስር በነበረ ጊዜ ዳሰሰውና ይላል። ዳሰሰውና የሚል ቃል ሲደጋገም ተሰማላችሁ። ዳሰሰውና ቀሰቀሰውና እንዲበላ አደረገው። አንተ ምን አይነት ፈሪ አላለውም። እኔ ያሰብኩ ነበር እንዴው እኔ ብሆን ምንድነው ማረገው? ግን የፍቅር ነገር ነው። ዳሰሰውና ይላል እግዚአብሔር ቃል። ቀስ ብሎ ነው ዳሰሰውና ቀሰቀሰውና አበላው። ተመልሶ ተኛ። አሁንም ዳሰሰውና አበላው አጠጣው። በዛ በበላው ምግብ 40 ቀንና 40 ሌሊት ወደ ኮሬብ ተራራ ወጣ ይላል እግዚአብሔር ቃል። ከዛ በእግዚአብሔር ፊት ቆሞ ሲነጋገር እግዚአብሔር የመለሰለት መልስ እንዲህ ነው። እግዚአብሔርም አለው ሂድ በመጣህበት መንገድ በምድረ በዳ ወደ ደማስቆ ተመለስ ነው ያለው። እግዚአብሔር ቅናቱን ያውቃል። የኤልያስን ቅናት ያውቃል። የኤልያስን አገልግሎት ከመቀናቱ የተነሳ በምን መንገድ እንዳለፈ ምን አይነት ዋጋ እንደከፈለ ያውቃል። ነገር ግን ጥያቄውን አልተስማማም። እሱ የሞት ጥያቄን ያቀረበው ይበቃኛል፣ አሁን በቃኝ፣ አሁን አንተ ነፍሴን ውሰዳት፣ መሞት ነው የምፈልገው። ግን በሰው እጅ መሞት አይደለም፣ በአንተ እጅ፣ በአንተ ነው መሞት የምፈልገው። ይሄ የጠላት አጀንዳ ነው። እግዚአብሔር ግን እሱ አሁን ይሄን ነገር የሚናገረው ከጠላት ሰምቶ ነው፣ ከእግዚአብሔር ሰምቶ አይደለም፣ ከጠላት ሰምቶ ነው። ጠላት ስላስፈራራው ያንን ሐሳብ ተቀብሎ በቃ አሁን ልሙት አለ።
በቃ ይበቃኛል አለ። እግዚአብሔር ግን አላለው። እግዚአብሔር ይቀጠረለት ቀን አለ። የእግዚአብሔርን ሥራ ፈጽሞ ጨርሶ አከናውኖ ነው የሚሄደው። ይህንን አልተረዳም ነበር። ስለዚህ እግዚአብሔር ያንን የጠላት አጀንዳ ኤልያስ የሚያስተጋባውን አልተቀበለውም። ምን አለው? ሂድ በመጣህበት መንገድ በምድረ በዳ ወደ ደማስቆ ተመለስ። ወደዚህ ና አላልኩ? በዚህ ምን ታደርጋለ ነበር ጥያቄው እግዚአብሔር። በዚህ ምን ታደርጋለ? ምንድነው ይዘህ የመጣው ጥያቄ ነበር ሲጠይቀው የነበረው። ተመለስ አለው። እኔ እዚህ እንድትመጣል ከዚህ በፊት አለማምዶታል። ድርቅ እንዲመጣ ወይ ዝናብ እንዲከለከል ባደረገ ጊዜ መርቶት ሄዷል። ቁራዎች የት ሊመግቡት እንደሚችሉ፣ ውሃ የት ሊጠጣ እንደሚችል መርቶት ሄዶ ነበር። ከዛ ደግሞ በኋላ ያ ውሃው በደረቀ ጊዜ ዝናብ ሲቆም ድርቁ ነበርና ውሃው ሲቆም ወደ ሌላ ቦታ መርቶት ሄዷል በእግዚአብሔር ድምጽ። አሁን ግን የጠላትን ድምጽ መስማቱ ነው ወደዚህ አይነት ወደማይገባ ቋንቋ የገባው። ይበቃኛል፣ ከአባቶች አልበልጥም፣ ነፍሴን ውሰድ፣ ይኸው ነፍሴን ተረከብ፣ ልሙት ብሎ ለመነ የሚለው የጠላትን ድምጽ ነው ሲያስተጋባ የምንመለከተው። አምላካዊ መልስ ግን አልበቃም፣ ስራዬ አላለቀም፣ በአንተ ህይወት ምሰራው ገና ይቀጥላል፣ ተመለስ ነበር። እግዚአብሔር ስሙ የተባረከ ይሁን። ብዙ ጊዜ የጠላትን ድምጽ ሰምተን ብዙ ማይገባ ነገር የጠላትን ድምጽ እናስተጋባለን። ባንደበታችን ማይገባ ነገር እናስተጋባለን። ከእግዚአብሔር ያልተቀበልነው ነገር፣ ከእግዚአብሔር ያልሰማነው ነገር አንተ ማትረባ ሲባል ጌታ እኔ አረባ ምን ምንም ማድረግ አልችልም የሚለው ድምጽ እኛም ከጠላት ሰምተን እናስተጋባለን። አንተ እንዲህ ነህ ሲባል እኔ እንዲህ ነኝ እያልን የጠላትን ድምጽ እናስተጋባ። እግዚአብሔር ያላለን ማለት ነው። እግዚአብሔር ያላለን። ስለዚህ እግዚአብሔር ያንን የጠላትን ድምጽ አልተቀበለም። ተመለስ ወደዛው ወደ መጣህበት መንገድ፣ እኔ ሳልልህ መንቀሳቀስ የጀመርክበት ቦታ ተመለስ አለው። ስራ ያላለቀም አንተ አትሞትም፣ እንዲያውም አንተ እንዲያውም አትሞትም አለው። አሟሟቱን ታስታውሳላችሁ። አልሞተም፣ እሱ እንደ ሰው እኮ አልሞተም። ኤልያስ እኮ እንደ ሰው አልሞተም ወገኖቼ። ኤልያስ እኮ በሁለተኛ ነገሥት ምዕራፍ 2 ላይ ስንመለከት እግዚአብሔር ወሰደው በእሳት ሰረገላና በእሳት ፈረሶች። እሱና ኤልሳዕ እየተነጋገሩ ሲሄዱ ድንገት ያ የእሳት ሰረገላ መጥቶ ለያቸው። ይሄ ስለ ሞት የሚናገረው ከየት? ከጠላት ነው። እግዚአብሔር በእሱ ያሰበው እንደውም አይሞትም፣ እንደውም ኤልያስ እንደውም እንደ ሰው አይሞትም፣ እንደውም የእሱ ነገር የተለየ ነው። እንደውም የእሱ ነገር የተለየ ስለሆነ ጠላት ያተኩርበታል። እግዚአብሔር ለሱ የሚያደርገው ጥንቃቄ ከሱ ጋር አብሮ እንዴት እንዳለ ጠላት ሲያይ የበለጠ ትኩረት ያደርግበታል። ወንድሞቼ እና እህቶቼ፣ እኔ እናንተ የከበረ የእግዚአብሔር ዕቃዎች ነን። እግዚአብሔር ትልልቅ ፕላን አለው በእያንዳንዳችን። ጠላት ያንን አይወድም። ስለዚህ አንዳንድ ጊዜ የስንፍና ነገር በእኛ በአንደበታችን እንድንናገር ሊገፋፋ ይችላል። ግን በእግዚአብሔር ፊት በተጨነቅን ጊዜ በእግዚአብሔር ፊት እንቁም። ኤልያስ እግዚአብሔር ፊት ነበር መቆም የነበረበት፣ እግዚአብሔርን መጠየቅ ነበረበት። አዎ ማይገባ ነገር ከመናገሩ በፊት አሁንም ቢሆን ጌታ ግን ደረሰለት በዚህ ስፍራ ላይ ስንመለከት። ስለዚህ አምላካዊ መልስ ሞት ሳይሆን ህይወት አለ፣ ክብር አለ። እንደውም አንተ እንደ ሌሎቹ ነቢያቶች አትሞትም። እንደውም አንተ እንደ ሌሎቹ ባሪያዎች አይደለም፣ የተለየህ ነህ አንተ። እንደውም አንተ በህይወት ነው ሞስድ ጠላትን እንደውም እያሳየሁት የክብር ሰረገላ መጥቶ በክብር ነው ወደኔ የምትገባው። እንደውም እግዚአብሔር ስሙ ይባረክ። ጠላት የሚናገረውን አናውጅ። አንዳንዴ በጥያቄዎቻችን ላይ የራሳችን መልሶች አሉ፣ የሰዎች መልሶች አሉ። የጠላትን መልስን አርገን እንወስዳለን። አሁን እንደዚህ ነኝ። አምላካዊ መልስ ያስፈልገናል ወንድሞቼ፣ አምላካዊ መልስ፣ የእግዚአብሔር መልስ። እግዚአብሔር በነገሩ ላይ ምንድን ነው የሚለው? በዛ ነገር ላይ ምን ይላል ጌታ? በነገርሽ ላይ ምንድን ነው የሚለው? በጉዳይህ ላይ እግዚአብሔር ምንድን ነው የሚለው? ልክ ያንን ሲሰማ ፈርቶ ነፍሱን ለማዳን ነው የሸሸው። ጌታ ግን ምንድን ነው የሚሰራው? ኤልሳ ነው ኤልያስ ነው የሚለው። ምንድን ነው የሚሰራው? እኔ አምላኩ እያለሁ በሞት ጥላ መካከል እንኳን ብሄር ነው ያለው እግዚአብሔር ሰው። ቢያስፈራሩት፣ ቢከቡኝ፣ መክበብንስ ከበቡኝ ነው ያለው ዳዊት። ከበቡኝ ብሏል። ይሄ አሁን ከበባ ነው ለኤልያስ፣ ከበባ ነው።
እርሱን እንዴ ይሄ ከበረ እግዚአብሔር ቃ ያንን ሁሉ ሲበቀል እንዴት ዝም ብሎ ይተዋል? ጣላት እንዴት ዝም ብሎ ይተኛል? እውነት ነው እሱ ላይማ የዚህ አይነት አዋጅ መካሄዱ አይገርምም አይገርምም መገረም አይገባንም። እግዚአብሔር በክብር ሲገለጥ በእታች ጣላት በዛው መጠን በዙሪያችን ላይ ነገርን ሊያከብድ ይሞክራል። በሁለተኛ ደረጃ እግዚአብሔር የተናገረው ነገር ምንድነው? እዚህ ቦታ ላይ سنመለከት ቃል ኪዳኑን ያልተው ለበዓልም ያልሰገዱና ያልሳሙ እግዚአብሔር ያስቀራቸው ሰዎች ነበሩ። ይሄን አላወቀም ኤልያስ። እስራኤል በሙሉ ነው ያለው እስራኤል ቃል ኪዳንን ትተዋል መሰዊያዎችን አፍርሰዋል ነው ያለው። የእግዚአብሔር መልስ ግን አይ አንተ የማታያቸው የማታውቃቸው 7000 ያልሰገዱ ለበዓል ያልተንበረከኩ በዓልን ያልሳሙ አሉኝ ሰዎች አሉኝ አለ። ሰዎች አሉኝ አለ። እዚህ ምድር ላይ ብዙ የእግዚአብሔር ሰዎች አሉ። ፊንላንድ ውስጥ እግዚአብሔር ስሙ ይባረክ። አሁን ብዙ ምናስበው አይ ድሮ ነበርኩ ክርስቲያን እቺ ምድር ቆይ ክርስቲያን ምድር ድሮ ነበርች ነው ስንነጋገር ብዙ ጊዜ ምናስበው። ግን ብዙ አሉ እዚህ ምድር ላይ የእግዚአብሔር ሰዎች አሉ። እዚህ ምድር ላይ እግዚአብሔርን የሚፈሩ አሉ። እግዚአብሔር የሚጠቀምባቸው ሰዎች አሉ። እኛም ማናቃቸው ማናያቸው እግዚአብሔር የማያቸው ግን እግዚአብሔር ሊገልጥልን ሲችል ሊያገጣጥመን ሲችል እንረዳለን። ይዘን ኤልያስ አላወቀም። በዛ ምድር ላይ እስራኤል በሙሉ ነው የበደለው። እስራኤል በሙሉ ነው የሳተው። እስራኤል በሙሉ ሰግዷል ለበዓል። አምላካዊ መልስ ግን አሉኝ ሰዎች 7000 ለበዓል ያልተንበረከኩ ያልወደቁ አሉ። በጉዳዮቻችን ጥያቄ ብለን በመናርገው መጎምበት ላይ እግዚአብሔር መልስን ይስጠን። አሜን። አምላካዊ መልስ ይምጣልን። ያ አምላካዊ መልስ ሲመጣልን እንረጋጋለን። የራሳችንን ነገር አንናገርም። በቃ የራሳችንን ነገር የኛ መረዳት የኛ እይታ ውሱን ነው አይደል? ውሱን ነው። አምላካችን ግን የሚያየውን ነገር ሲያሳየን አመለካከታችን ይለወጣል፣ መረዳታችን ይለወጣል፣ ንግግራችን ይለወጣል። ኤልያስ ትልቅ ነብይ ነበር። ግን በዚያን ጊዜ ሮሜ ላይ ሲጻፍ እስራኤልን ከሰሰ ይላል ሐዋርያ ጳውሎስ። እስራኤልን ከሰሰ። በዛ ምድር ላይ ግን ያልሰገዱ ነበሩ፣ ያልተንበረከኩ ነበሩ። ለርሱ የማይኖሩ አንኖርም እግዚአብሔር አምላክ ነው ያሉ አሉ። በነገራችን ላይ ኤልያስ ማለት እግዚአብሔር አምላክ ነው ነው ትርጉሙ። እግዚአብሔር አምላክ ነው። በሶስተኛ ደረጃ ላይ የምንመለከተው እኔ ብቻዬን ነኝ፣ ነቢያት በሙሉ አልቀዋል፣ አገልጋይ የሚባል የለም፣ በቃ ብሎ የእግዚአብሔርን አጀንዳ ሲዘጋ ነው፣ የእግዚአብሔርን ስራ ሲዘጋ ነው፣ ኦፊሱን ሲዘጋ ነው የምንመለከተው። በቃ በቃ የነበሩት አለቁ። ከአባቶቻችን ከአባቶቼ አልበልጥም፣ እነሱም ሞከሩ ለማገልገል፣ በቃ እነሱም ተሰየፉ፣ መስዋዕት ሆኑ፣ አለፉ። እኔ ብቻዬን ቀረው፣ በቃ እኔም ህይወቴን ነፍሴን ይፈልጉታል። አንተ እነሱ ከሚያጠፉኝ አንተ ወሰድ። በቃ ኦፊሱን የእግዚአብሔርን ስራ እየዘጋ ነው ያለው። እንዴ እግዚአብሔር በስራ ላይ ነው። ጠላት እንዴት ሊያሸንፈው ይችላል? እንዴት ሊያሸንፈው ይችላል? ኤልያስ አዎ ከመረዳቱ የተነሳ አቃተኝ ብሎ ደከመኝ ብሎ አልቻልኩም ብሎ የደከመበት ሰዓት ነው። ግን ኤልያስ ቢደክም እግዚአብሔር ይደክማል እንዴ? እግዚአብሔር ይደክማል እንዴ? በጠላት ይሸነፋል እንዴ? ግን ያልተረዳው ነገር ነበረ። እግዚአብሔር በዛ ጊዜ ላለው ጥፋትና ርኩሰት እግዚአብሔር ቀን ቀጥሮለት ነበረ። የሚበቀልበትን መንገዱንና ጊዜውን ቀጥሮለት ነበር። የራሱ መንገድ አለው፣ የራሱ ጊዜ አለ። በእኛ መንገድ አይሄድም፣ በእኛ ጊዜ አይሄድም እግዚአብሔር። ስለዚህ በዛ ሰዓት ላይ እግዚአብሔር ምንድን ነው ያለው? እዚህ ላይ سنመለከት ቁጥር 15 ወረድ ብሎ ሂድ፣ በመጣህበት መንገድ በምድረ በዳ ወደ ደማስቆ ተመለስ። ከዚያም በደረሰ ጊዜ በሶርያ ላይ ንጉስ ይሆን ዘንድ አዛሄልን ቅባው፣ በእስራኤልም ላይ ንጉስ ይሆን ዘንድ የናሜሲን ልጅ ኢዩን ቅባው፣ በፋንታህም ነቢይ ይሆን ዘንድ የአቤል መሆላን ሰው የሳፋጥን ልጅ ኤልሳዕን ቅባው፣ ከ ከአዛሄል ሰይፍ ያመለጠውን ሁሉ እዩ ይገለዋል ከእዩም ሰይፍ ያመለጠውን ሁሉ ኤልሳ ይገለዋል እኔም ከእስራኤል ጉልበታቸውን ለበዓል ያላም በረከቁትን ሁሉ በአፋቸው ያልሳሙትን ሁሉ 7000 ሰዎች ለኔ አስቀራለሁ እግዚአብሔር የሚያስነሳቸው ነቢያቶችና ነገስታቶች እንዳሉ ነው እናየው እዚህ ላይ በሶርያ የሚነግስ በእስራኤል ላይ የሚነግስ በኤልያስ ተተክቶ ነብይ የሚሆን ደግሞ አሉ እግዚአብሔር ያያቸው ያወቃቸው የለያቸው ሰዎች አሉ እነዚህ በሚነሱ ጊዜ እግዚአብሔር የወሰነውን ሥራ ይሰራሉ የወሰነውን ሥራ ይሰራሉ ኤልሳ ተተክቶ በ እጥፍ መንፈስ ተቀብሎ የነብይነቱን አገልግሎት ሲቀጥል እዩ ደግሞ በእስራኤል ላይ ነገሰ አዛሄል ደግሞ በሶርያ ነገሰ በተለይ እዩ በዚህ ሰዓት የሚሰራውን የርኩስ መንፈስ አሰራር የተበቀለ ታሪኩን ስትቀጥሉ እሱ ነው እዩ ነው ይሄንን በሚሰማ ጊዜ ኤልያስ ውስጡ ያረፈ ይመስለኛል ጥያቄው የተመለሰለት ይመስለኛል በሱ አገልግሎትና በሱ ህይወት በሱ ጊዜ በሱ ዘመን እንኳን ነገሮች መልሱ ባያየው እንኳን እግዚአብሔር ግን ሊመጣ ያለውን ነገር ሲያሳየው ውስጡ ያረፈ ይመስለኛል ያ እንቆቅልሹ ያ ግራ መጋባቱ መልስን የሰጠው ይመስለኛል ምክንያቱም እግዚአብሔር ነገረው እነዚህ ሰዎች በሚመጡ ጊዜ ምን እንደሚሆን ከአዛሄል ሰይፍ ያመለጠውን ሁሉ እዩ ይገለዋል ከእዩም ሰይፍ ያመለጠውን ሁሉ ኤልሳ ይገለዋል እያለ እግዚአብሔር በበቀል መንፈስ እንደሚያስነሳቸው ሲያሳየን ነው በዛ ዘመን በተለይ ስለ እዩ ብዙ ነተነገረው በርግጥም ታሪኩ ላይ ስንመለከት ህዝቡ ሁሉ ያሳተው መንፈስ እግዚአብሔር የተበቀለው በእዩ ዘመን ነው በእዩ ዘመን ነው በእዩ ዘመን ነው ተበቅሎ የጨረሰው ኤልያስ ጀመረ 450 ነቢያቱን አሰረደ ግን አልጨረሰም ፈርቶ አቋረጠ እግዚአብሔር ግን እኔ ጨርሳለሁ አለ እኔ ጨርሳለሁ ብሎ አሳየው እንዴት እንደሚጨርሰው አምላካዊ መልስ መጣለት እርሱ እኔ ብቻ ነኝ ያለሁት ሌላ ሰው እግዚአብሔርን ሥራ የሚሰራ የለም እያለ በሚናገርበት ጊዜ አንተ ብቻ አይደለህም የሚነሱ አሉ እነዚህ የሚነሱት ደግሞ በአንተ አገልግሎት ነው ሂድ ቀባቸው ሂድ አስነሳቸው ሂድ ቀስቅሳቸው ሂድ ውጡ በላቸው ብሎ እግዚአብሔር ሲናገር እንመለከታለን አምላካዊ መልስ ሲመጣ ወንድሞቼ ያሳርፋል ለእግዚአብሔር ቤት ቅናት አላችሁ ቀንቻለሁ አለ ኤልያስ ቀንቻለሁ አለ ከዚህ ተነሳ ነው ይሄን ሁሉ ዋጋ መከፈለው አለ እግዚአብሔር መልስ ሲሰጣችሁ ትረካላችሁ እግዚአብሔር ድምጹን ሲያሰማችሁ ትረካላችሁ አንዳንዴ እግዚአብሔርን ነገር ለመስራት በውስጣችን ቅናት ግሎ ግን ግራ እንጋባለን መሃል ላይ ብዙ ንጨነቃለን ብዙ ጥያቄዎች አሉን በእግዚአብሔር ፊት እንቁም ይሄንን አምላካችንን እናናግረው የርሱ መልስ ሲመጣ ወንድሞቼ ውስጣችን ይረካል ከሩቅ አይተነው በእኛ እንኳን ባይሆን ከሩቅ አይተነው ደስ ይለናል እኔ ግን በእግዚአብሔር ደስ ይለኛል እንላለን በመዳኒቴ አምላክ ሐሴት አደርጋለሁ ይላል እንላለን አምላካዊ መልስ ያስፈልገናል በብዙ ነገሮቻችን ላይ አምላካዊ መልስ ይምጣልን ወንድሞቼ እህቶቼ የሰው መልስ ሳይሆን የኛ የራሳችን መልስ ሳይሆን አምላካዊ መልስ ሙሉ የሆነ ትክክለኛ የሆነ እንከን የሌለበት ከነገሮቻችን ውስጥ የሚያወጣ ከሸለቋችን ውስጥ የሚያወጣ ነገራችንን የሚለውጠው ጉልበታችንን የሚያድሰው ጨለማችንን የሚያባረረው አምላካዊ መልስ ይመጣ እሱ ኤልያስ ተመለሰ ወደ መጣበት እንደተባለ ተመለሰ የቀረውን ያገልግሎት ዘመን አከናውኖ እንደተነገረው በሞት ሳይሆን ጣላት እንደተናገረለት ሳይሆን በክብር ሰረገላ ወደ አምላኩ ሄደ እግዚአብሔር ስሙ የተባረከ ይሁን ስልጭት ያላችሁ ሰዎች አላችሁ እኔ አገልግይ ግራይ መጋባት ውስጥ የገባችሁ አለ ያምላክ መልስን ጠብቁ ያምላክ መልስ አለ ያምላክ መልስ ኤልያስ ሞትን ተመይቷል በዚህ ዘመንም እኔ ሰዎች ሲሉ ሰምቻለሁ እኔ ጌታ ሆይ ሞት በቃ ውሰደኝ ብያለሁ ያለ ሰው እንዴ ምንስ ገብተው ነው ብዬ ድንገት ብያለሁ እኔ ብያላቅም ተቆጥቻቃለሁ ተበሳጭቻቃለሁ ግን እንደዚህ ብያላቅም እንዴ ብያላቅም ግራ ተጋብቻቃለሁ ምንድነው ነገሩ ብያቃለሁ ግን እንደዚህ ብያላቅም ምክንያቱም የእግዚአብሔር ድምጽ አይደለምስ የእግዚአብሔር ድምጽ አይደለም የእግዚአብሔር ሰው ድምጽም አይደለም የክርስቲያን ድምጽ አይደለም ይሄንን ድምጽ ማስተናገር የለብንም ህይወት ሰጭ ነው አምላካችን እግዚአብሔር ስሙ ይባረክ የሚያለመልም ነው የሚፈውስ ነው እግዚአብሔር ስሙ ይባረክ የሚያድን ነው አምላካችን የሚታደግ ነው የኔ ሞቴ ሰዓት ቢመጣ እኔ ጠላት አይነግረኝም እንዴ ቤትስ ያቃል ደሞ ይትያቃል አያቅም ጠላት አያቅም ሰዓቴን አያቅም እግዚአብሔር ነው የሚያቀው እሱ አይነግረኝም እንዴት ለሱ ጆሮ ሰጥቼ ይሄንን ድምጽ አስተናግዳለሁ እርሱ አይነግረኝም ኤልያስ ትልቅ ነብይ የዚህ አይነት ሁኔታ ውስጥ ገብቶ ነበር ግን ስለዚህ ወንድሞቼ እናቶቼ ይዘን ድምጽን ተቃውሙ ይሄ ጠላት ድምጽ ነው በምንም አይነት ግራ መጋባት በሚመስል ነገር ውስጥ እንገባ በአምላካችን ፊት እንቁም ስለኛ ግድ የሚለው አምላክ አለ ስለኛ ግድ ብሎት የሚያናግረን መልስን የሚሰጠን አምላክ አለ በሰው ፊት የማያደላ ኬሮፍ ማይመጣ በቀጥታ ወደኛ ባድራሻችን የሚመጣ በእያለንበት የሚመጣ አምላክ አለ የነከሌ አምላክ አይደለምና የኔ አምላክ ያንተ አምላክ ያንቺ አምላክ እግዚአብሔር ስሙ የተባረከ ይሁን አሜን ስለዚህ አምላካዊ መልስ ይምጣላችሁ በጉዳያችሁ ላይ በነገራችሁ ላይ እግዚአብሔር ይገለጥ እግዚአብሔር ይምጣ የዛን ጊዜ ነገራችሁ ሁሉ ይለወጣል ነገራችሁ ሁሉ ይቀየራል ችግሩ ያለ እናንተ ጉልበታም ትሆናላችሁ ችግሩ ያለ እናንተ ደስተኞች ትሆናላችሁ ነገሩ ቀንበሩ ያለ እናንተ ግን ግራ ታጋባላችሁ ለጠላት ጭራሽ ግራ ታጋብ ምን ሆኗል ምን አግኝቶ ነው ግራ ይጋባል እንድታዝኑ ሲፈልግ ሌላ ሆናችሁ ሲያገኛችሁ እንድትቆዝሙ ሲፈልግ እናንተ ግን ስትዘሉ ሲያያችሁ ግራ ታጋባላችሁ እንዴ እግዚአብሔር አምላካችን ስሙ የተባረከ ይሁን